ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የ1928 ዓመተ ምህረት የፋሽስት ኢጣሊያ ወረራና ይህንኑ ሲከላከሉ የነበሩ የጀግኖች ኢትዮጵያውያንን እውነተኛ ታሪክ ትረካ ክፍል 15 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የዓለም የምግብና የርሻ ድርጅት ሰኞ ጥር 29 ቀን ባወጣው መግለጫ በደቡብና በደቡብ ምስራቅ የገባው ድርቅና ረሃብ እጅግ ከፍተኛ እንደሆነ ገልጾ ተጎጂውን ህብረተሰብ በመርዳት ላይ መሆኑን አስታውቋል። ድርጅቱ ድርቁ ከፍተኛ በመሆኑ በርካታ ዜጎች በአብዛኛው ሴቶችና ህጻናት ከቤት ንብረታቸው ተፈናቅለው በየመጠለያ ጣቢያዎች መሰብሰባቸውንና የከብቶች አስከሬን በየቦታው የሚታይ መሆኑን ገልጿል። በሚቀጥሉት ወራት የድርቁ መጠን እየጨመረ ስለሚሄድ ሁኔታው ከዚህ የበለጠ ሊባባስ እንደሚችልም ጠቅሷል። የዓለም አቀፍ ድርጅቱ ለከብቶች መኖ በማቅረብና ከጥልቅ ጉድጓዶች ውሃ በማውጣት ስራ ላይ እንደሚሰማራም አብራርቷል። በርካታ የመንግስት መስሪያ ቤቶች ከህዝብ በቀረጥ መልክ እየተሰበሰበ የሚመደብላቸው በጀት በሙስናና በስርቆት የሚባክን መሆኑን ተገለጸ። የወያኔ አገዛዝ ባመነው መሰረት እንኳን ትክክለኛ የሂሳብ አያያዝ ያልተከተሉ ድርጅቶች ባለፉት 5 አመታት ቁጥራቸው ከ11 ወደ 37 ማደጉ ተነግሯል። በ2008 የበጀት አመት በተደረገው የሂሳብ ምርመራ 6.3 ቢሊዮን ብር ማስረጃ በሌለው መንገድ ወጪ ተደርጎ የተሰረቀ መሆኑን የጠቅላይ ኦዲተር መስሪያ ቤት መግለጹ ይታወሳል። በተጨማሪም 77 ሚሊዮን ብር ለመንግስት ገቢ ሆኖ ነገር ግን እንደ ገቢ ያልተመዘገበ መሆኑን ተነግሯል። በየቦታው የተመደቡ የወያኔ አገዛዝ ሹማምንት በአብዛኛው ከአንድ ብሔር የወጡና የገዢው ፓርቲ አገልጋዮች በመሆናቸው አለምንም ተጠያቂነት በከፍተኛ ደረጃ የህዝብንና የሀገርን ንብረት መዝረፋቸውን በየጊዜው መዘገቡን ያስታወሱ የፖለቲካ ታዛቢዎች ይህ ሊቀር የሚችለው የወያኔ አምባገነን አገዛዝ ሲወገድና በመንግስት አካላት መካከል ተገቢ የሆነ የስልጣን ክፍፍልና ቁጥጥር ሲኖር ብቻ ነው ብለዋል።
ግብጽ በአባይ ግድብ የተነሳ ወያኔን ጥግ ለማስያዝና ከሌሎች ለመነጠል እንቅስቃሴዋን ማጧጧፏ ተነገረ። ከኡጋንዳና ደቡብ ሱዳን ጋር ጥብቅ ግንኙነት መሰረተች የተባለላት ግብጽ የደቡብ ሱዳኑ መሪ ሳልቫኪርን በመደገፍ አማጽያንን በአውሮፕላን መደብደቧ ተረጋግጧል። የደቡብ ሱዳን አማጽያን ይህ የግብጽ ድብደባ የአባይን ግድብ የሚመለከትና ጸረ ወያኔም እንቅስቃሴ ነው ሲሉ አጋልጠዋል። ወያኔ ከአካባቢ ሀገሮች ጋር ኢትዮጵያ ሊኖራት የሚገባውን ዝምድናና ግንኙነት አበላሽቶ ለአደጋ አጋልጧል ያሉ ክፍሎች ሀገሪቱን ከፋፍሎ የሀገር ጦር ተጠናክሮ እንዳይገኝ ማድረጉንም ገልጸዋል። ወያኔ ግብጽ በደቡብ ሱዳን በጦር አውሮፕላን ጣልቃ መግባቷን አንደምታውን ለመረዳትና ለመመዘን ትኩረት አልሰጠም በሚልም ታዛቢዎች አስጠንቅቀዋል። በሶማሊያ የካቲት አንድ ቀን ረቡዕ ለፕሬዝዳንትነት ምርጫ እንደሚካሄድ ተነገረ። ለቦታው እጩ ሆነው የቀረቡት ሰዎች ቁጥር ወደ 20 የደረሰ ሲሆን ለምርጫው ድምጽ የሚሰጡት የሁለቱ ምክር ቤት አባሎች ናቸው። በሶማሊያ የታችኛው ምክር ቤት አካል 275 አባላት ያሉት ሲሆን የላይኛው ምክር ቤት ደግሞ 54 አባላት አሉት። ከማክሰኞ ጀምሮ በዋናዋ ከተማ በሞቃዲሾ ትምህርት ቤቶችና የመንግስት መስሪያ ቤቶች እንዲዘጉ የተደረገ ሲሆን ብዙዎች መንገዶች ለትራፊክ ዝግ መሆናቸውም ተነግሯል። የጸጥታ ጉድለት ምክንያት ብዙ ቦታዎች ችግር ስላለባቸው ምርጫው የሚካሄደው ከጸጥታ አንጻር አስተማማኝ በሚባለው በአውሮፕላን ጣቢያ ነው ተብሏል። በዚሁ ቀን የአውሮፕላን በረራዎች የተሰረዙ መሆናቸውም ታውቋል። በሳህል ግዛት የሚገኙ 5 የአፍሪካ ሀገሮች የጂሃዲስቶችን ጥቃት ለመከላከል በህብረት እንቅስቃሴ ለማድረግ የተስማሙ መሆናቸው ታውቋል። የማሊ፣ የቻድ፣ የናይጀር፣ የቡርኪና ፋሶ እና የሞሪታንያ መሪዎች በማሊ ዋና ከተማ ባማኮ ባደረጉት ስብሰባ በአንድ ላይ ለመስራት መስማማታቸው ተነግሯል። ስብሰባውን ለማድረግም ሆነ የተቀነባበረ የአንድነት እርምጃ ለመውሰድ ምክንያት የሆነው በአካባቢው የእስላማውያኑ እንቅስቃሴ እየበረታ መምጣቱ ነው። ባለፈው ወር መጨረሻ ቦጋው በተባለች የማሊ ከተማ በአማጽያኑ ጥቃት ከ80 ሰዎች በላይ መሞታቸው ታውቋል። ከአምስት ድርጅት ስለሚውጣጣው ኃይል ሆነ ሊያደርግ ስለታቀደው እንቅስቃሴ ዝርዝር መግለጫ ያልተሰጠ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ውሳኔ ይጠይቃል። በሳህል የተለያዩ እስላማውያን ቡድኖች ያሉ ሲሆን ከነዚህ ውስጥ ከፊሉ ከአልቃይዳ የተወሰኑት ከአይሲስ ጋር ግንኙነት ያላቸው መሆኑ ይታወቃል። በማሊ 12,000 የሚሆኑ የተባበሩት መንግስታት የሰላም አስከባሪ ኃይል ያለ ሲሆን አካባቢው የሚንቀሳቀሱ የፈረንሳይ የጸጥታ ኃይሎችም እስከ 3,000 የሚደርሱ መሆናቸው ይታወቃል። ማክሰኞ ጥር 30 ቀን አዲያኬ በተባለች የደቡብ አይቮሪኮስ ከተማ ወታደሮች ተኩስ ሲያሰሙ የቆዩ መሆናቸውና መንገዶች መዘጋታቸውን በቦታው የነበሩ የአይን እማኞች ገልጸዋል። ከአንድ ወር በፊት የነበረው የወታደሮች እንቅስቃሴና አድማ እንደገና በአዲስ መልክ ማገርሸቱ ሊሆን ይችላል በማለት ታዛቢዎች ያላቸውን ስጋት ገልጸዋል። ባለፈው ወር በተለያዩ ከተሞች የሚገኙ ወታደሮች አድማ ማድረጋቸውና ከመንግስት ጋር በተደረገው ድርድርና ስምምነት ምክንያት አድማውን ያቆሙ መሆናቸው ይታወሳል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Gelin gelalara tev gel olu Etev geleli eretev Gelelim safu çetiratu Bilkarek yağudu miraçetu Kawashimadu Kekunimitu Yiblanyilina Galal galal arattau galal Tu sabu 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 meşşib Yiju birarat gibirallebin Yiju birarat gibirallebin Seyliji Demu digemeu Sari grem Galal galal arattau galal Tu beliu beliu fedne teramed ትድብላል ቋል ወዳጅ ከዘመድ ትድብላል ቋል ወዳጅ ከዘመድ ሲጀግናው ድጋግም በለው ፈሪግሬም ሰንጋው ምን ይበል ጋላቢ ሲያታ ጦሩ ምን ያድርግ ወርዋሪ ሲያታ አትስቱት ለሰው ጀግናስኪመጣ አትስቱት ለሰው ጀግናስኪመጣ ሲጀግናው ዲጋግ በለው demo galal demo galal le mahle mahle akwartu hide jignaw befres tore lemede jignaw befres tore lemede si jignaw digagi በበለው ፈሪግሬም ያያቶች ስም እንዳይጠፋ ያባቶች ስምን ዳይጥፋ
ዳማ ፈረስ ስምን ዳይጥፋ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 15 ቻይን ተቀምጬ እንዲህ መላው ከጠፋ ፍሱም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ አወጣለሁ አወርዳለሁ ያንዳንዷን እድል እንደ ጸጉር እየሰነጠቅ አፍሰለስላለሁ ግን አሰብን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደንቀልፍ በግማሽ ደግሞ እንደ ቀሸት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላም ባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልምብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተርላ በተሰቦ በሽታ በድንገት የሞተ ሰሞን ነው። እዚህ ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባወርቁ በጣም ተቆጥተው ወደኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባወርቁ የሰሙትን ሚስጥር ለደጃዝማች አበራ ሲነግሩት ያለወትሮ በጣም ተበሳጭቶ በከፍተኛ ድምጽ ሊሆን አይችልም ሊሆን አይችልም ያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀርቶም በሚባል የሐማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የከደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስጥር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልክተኛ ልንልክበት መልክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፍቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጣላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በመውት አፋፍ ላይ ነውና ቶሎ ድረስ በትለው በኔ አይጨከንምና ቶሎ ይመጣል ከዚያ መከረም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልክቱን በትክክል እንደሚያደርስና አብቹም የጦር አለቃው በመውት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገና አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ የጠራራው ፀሐይ አብቹ ድንገት ከቻለ ሸበት ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን ወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻው ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናቅጠን ዝም እንዳል ደጃዝማች አበራ አሽከሩን ባይኑ ጠቀስ ያደርገው አሽከርየው ሹልክ ብሎ ወጣ። አሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቀውን በትንፋሽ ጨብጦ ጠየቀው። በፍጹም ኮሎኔል በፍጹም ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን ግን ለምን እያለ በተደጋጋሚ ይጠይቃል። ያጼውን ፍላጎት ኮሎኔልም እኔም በወግ በወጉ ልናስረዳው ሞከርን። ይሁን እንጂ ያብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ ላንተ ሞታለሁ። ተመለስ ላልከው ግን የት ነው መመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና ያገሪ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝ ማደጃዝማች፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን ይቻብቹካል ትልቅ ወኔ ሰጠችኝና ከገባሁበት የቀንቅጀት እንደመባለን ብዬ ላቤን በሸማዬ ጠራርጌ ወደ ነልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግዴለም ፈረንጅ ጌታ አይዞህ ሁላችንም መሞት አለብን። አዎ አሁን መከራን ጨረስ፣ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ቆራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚህ ገደል ከዚች የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ ባንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር። ከተሳካልን እስከ ደሴ ድረስ ገፍተን ከአጼው ጦር ጋር እንቀላቀላለን። ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው።
አይ አይ ጌታው ፈረንጅ፣ ይሄማ የማይሆን ነገር ነው። አይሆንልንም፣ አይሳካልንም። ወደ ደቡብ የሚወስዱት መንገዶች በሙሉ በጣሊያን ጦር ተይዘዋል። በደንብም ይጠበቃሉ። ተራሮች በሽፍቶች ተሞልተዋል። አሁን እንደ ተራበ ጅብ አፋቸውን ከፍተው የሚጠብቁን ጅቦች ዛሬ ብናልፋቸው ነገ ሌሎች ጅቦች ቁርስ ያደርጉናል። በተለይ አንተን ፈረንጁን አንዲት ስንዝር መሬት አያስኬዱህም። በአሁኑ ጊዜ እንኳን ፈረንጅ የኛም ሰው አንዲት መንደር መሻገር አይቻለውም። ብቻ ሁሉም ባንድ ድምጽና በተመሳሳይ ሁኔታ ሐሳቤን ያስተባብሉብኛል። እሺ በቃ በሌላ መንገድ እንሄዳለን እንጂ መተው እስኪጨፈጭፉን ተቀምጠን አንጠብቃቸው እንልና እንደገና በሌላ ዘዴ ላሳምናቸው እሞክራለሁ። ግን ከሁሉም ጓዶቼ አይን የሚነበበው አንድ ነገር ብቻ ነበር። ሁሉም እቺን የተራራ ጫፍ ይዘው እስከ መጨረሻው ድረስ ተዋግተው ለመሞት ቆርጠዋል። አዎ የጊዜ ጉዳይ ብቻ እንደሆነና ሞት አይቀሬ መሆኑን ሁሉም በደንብ አሳምረው ያውቃሉና ሞታቸው ላይቀር ለምን በከንቱ ይድከሙ? ላይሆን ነገር በዚህ ፍጹም ተስፋ አስቆራጭ በሆነ ሁኔታ ላይ ይያለን። አሁን አብረውኝ ያሉትን ሹሞች እንደገና ከብዙ ድርድር በኋላ ከዚህ የተራራ ጫፍ ላይ ወርደን ለማምለጥ መሞከር እንዳለብን ማሳመን ተቻለኝና የማምለጥ እቅዴን ተግባራዊ ለማድረግ ዝግጅቴን ጀመርኩ። ዛሬ ወደ ማታ ወደ ሰሜን ጥቃት እንሰነዝራለንና ጨለማን ተገን አድርገን ሁላችንም ባንድ ላይ ተሰባስበን ለመጓዝ ያዳግተን ይሆናል። ግን ትልቅ የሚባለውን መስዋዕትነት ከፍለንም ቢሆን እንደምንም ለማምለጥ ሞክረን የመቶ ሞቶ በሕይወት የቀረ ወታደር ሁሉ ጊባ ወንዝ ዳር እንድንገናኝ አልኳቸው። እኔ እንዲህ በድፍረት ስናገር እስካሁን ተቀምጠው ያዳምጡ የነበሩት ባላምባራስ ኪዳነ ማርያም ከተቀመጡበት ተነስተው ፊቴ ቆቡና፣ እውነትህን ነው ጌታው፣ እንዲህኒ ሽፍቶች ሳይጠብቁን ድንገት ተነስተን እየተታኮስን ወደ ራስካ ሳይጦር ሰፈር ለመድረስ እንሞክራለን ካሉ በኋላ ንግግራቸውን በመቀጠል ወደ ጦራችን ዞር ብለው ከቃኙ በኋላ ምናልባት ራስካ ሳምተን ቢን ላይኖር ይችላሉ ምናልባት አብያዲም በጣሊያኖች እጅ ወድቃ ይሆናል ግን ምንም አይደለም እኛ ግን እጅ አንሰጥም ጠላቶቻችንን እንዳርበኛ እንወጋቸዋለን እኛንም አንተ ትመራናለህ አሉ እኔም ከባላምባራስ ኪዳነ ማርያም ቀጥዬ በእቅዳችን መሰረት ቀንቀን ተደብቀን ይየዋል ለሊሊት ባነስተኛ የጣሊያን ጦሮች ላይ ሳይታሰብ አደጋ ይጣልንና መንገድ ያስለቀቀ ቀስ በቀስ ወደ ሰሜን እናመራለን በእያንዳንዱ ሌሊት በጠላቶቻችን ላይ አደጋ ይጣል በዚያው ልክ በፍጥነት እየተጓዝ ወደ ሰሜን እንገሰግስና የራስካ ሳንጦር እንይዛለን ከዚያ ባይሆን ከጦሩ ጋር እስከ መጨረሻው ድረስ እንዋጋለን አልኳቸው ባላምባራስ አሁን ፈገግ ይያሉ እንዴማ ከገፋን ምናልባት እስከ ደሴም መዝለቅ እንችል ይሆናል የእግዚአብሔር ፈቃዱ ከሆነ ደግሞ እስከ አዲስ አበባ መንገፋለን ብቻ እሱ ያውቃል እግዚአብሔር ያውቃል አሉ ከዚህ የባላምባራስ ኪዳነ ማርያም ንግግር በኋላ ሁሉም ወታደሮች ውስጥ ልክ አዲስ ህይወት እንደተዘራበት ሁሉም ያላንዳች ማቅማማት የባላምባራስን ሐሳብ ተቀበሉት ወታደሮቻችን አሁን አንድ ባንድ እየተነሱ ወደኔ በመምጣት በቀኝ እጃቸው ጠመንጃቸውን እንደጨበጡ በተጠንቀቅ በመቆም መሐላ መግባት ጀመሩ በምኒልክ አምላክ እስከ የመጨረሻው የደም ጠብታ ድረስ ላንተ ለፈረንጅ ጌታ አዋጋለሁ ምን ጊዜም ለጣሊያኖች እጄን አልሰጥም ጌታው ካንተ ጋር ዳገሬ እየተዋጋውና አንተን ከጠላቶች እየጠበቅ ከኢትዮጵያው ጦር ጋር እቀላቀላለሁ ወይም እወድቃለሁ ሁሉም በተመሳሳይ ሁኔታ ከፊቴ በተጠንቀቅ እየቆሙ በምኒልክ አምላክ ስም እየማሉ ታማኝነታቸውንና ቆራጥነታቸውን አረጋግጡልኝ አዎ ኢትዮጵያዊ በምኒልክ ስም የገባው ቃል ቅዱስ ነው መንግዜም አይሽረውም እና ለሁለት ቀንም ቢሆን በዚህ ሁኔታ የአርበኞች መሪ ሆንኩ ወዲያው ሁላችንም ላንዳሳ ቆም ብለን የምኒልክ አምላክ ይረዳን ዘንድ ለመን ጸለይን ገና አዲስ አበባ ያለው በርካታ አውሮፓውያን ኢትዮጵያውያን አደጋ ላይ በሆኑ ጊዜ ብቻህን ጥለው ይጠፋሉ ወይም ለጠላት አሳልፈው ይሰጡሃል አሊያም ይገሉሃል ወዘተ ብለው አስጠንቅቀው ነበር ታዲያ እነሆ ዛሬ እነዚያ አውሮፓውያን እውነት እንደሌላቸውና ኢትዮጵያውያን በምኒልክ ስም የገቡት ቃለ መሐላቸው ቅዱስ እንደሆነና በምንም ኃይል እንደማይሻር አየው አሁን የነዚህ ወታደሮች አርበኞች መሪ ነኝና ተፈጥሮ የጨለማ ጥላዋን ዘርግታ ከጠላት ስትሸፍነን ወታደሮችን የተራራውን ጫፍ ለቀን በተራራው በስተጀርባ በኩል ቁልቁል እንድንወርድ ወደፊት ብዬ አዘዝኩ ከነበርንባት የተራራ ጫፍ ላይ ሆነን እንደቃኘነው አሁን የመረጥነው የተራራውን ጀርባ የጣሊያኖች ጦር ወሮ እታች ረባዳው ቦታ ላይ ድንኳኖቹን እንደ ባህር ዘርግቶ እዚም እዚያም እሳት እየነደደና በጄኔሬተር የሚሰራውን ኃይለኛውን መብራት በተራራው ወገብ ላይ አሁንም እያበራ ተራራውን ይቆጣጠር ነበር ከተራራው ጫፍ ገና ከቀፈው እንደወጣ ንብ ግር ብለን ቁልቁል ስንወርድ ከተመንጃም የተኮሱ ጥይቶች መንጣጣት ጀመሩ እንዴ እኛን ዙሪያ ገባውን አጥረው የምንሆነውን ይጠብቁ የነበሩት የትግራይ ሽፍቶች ላይ ከተራራው ጫፍ ላይ የሆነ ነገር እንደተፈጠረ ስለገመቱ ተኩስ ከፈቱብን ለዚህ ተኩስ እኛም አጸፋውን እየመለስ አቀርቀረን ቁልቁል ወረድ በዚህ ሁኔታ ከያቅጣጫው ተኩስ በተኩስ ሆነ
ጠቅጠቅ ያለ ጨለማ ስለነበር ከየትና ማን በማን ላይ እንደሚተኩስ እንኳን አይታወቅም ነበር። በዚህ አጋጣሚ የጣሊያን ጦር ቃኝና ተረኛ ዘቦች የተኩስ የኢትዮጵያ ወታደሮች በእነሱ ላይ የከፈቱት የጥቃት ዘመቻ ስለመሰላቸው እነሱም በዚሁ ጠቅጠቅ ባለ ጨለማ መትረየሶቻቸውን አናገሯቸው። ጣሊያኖች እንዲህ ጠቅጠቅ ባለ ጨለማ ምንም የሚያዩት ጠላት ባይኖራቸው እንዲያው ዝም ብለው በይሆናል በመትረየሶቻቸው የተራራውን ወገብ ይወግሩት ጀመር። እኛ ሁላችንም ወደ መሬት አጎንብሰን መሮጣችንን ቀጥለናል። የጥይት ሩምታ ሲበዛ ባገኘነው ቦታ እንወድቅና በሆዳችን እንደ እባብ እየተሳብ ተኩሱ ረገብ ያለ ሲመስል ደግሞ አሁንም ከመሬት ላይ በግማሽ ብቻ ተነስተን እንዳጎነበስን ስንሮጥ እንደገና የተኩሱ ዶፍ ጠንከር ሲል ከመሬት ወድቀን በደረታችን ስንሳብ በየጥሻው ስንሽለኮለክ ጠንካራ ቆንጥሮች ልብሶቻችንን ቀዳደው ቡትቱ ሲያደርጉት ጠንካራ ያጋምና የተለያዩ ሾሆች መልዳ ሰውነታችንን ሰነጣጥቀው ደም በደም ቢያደርጉንም ምንም ሳይሰማን አሁንም ወደፊት እየገፋን ነው። ባንድ አጋጣሚ አካባቢን ቃኘት ሳደርግ ከተራራው ጫፍ ስንነሳ ጀምሮ አብረውኝ የተነሱት አምስት ወታደሮች አሁንም ሁለቱ ከነፊት አንዱ ከግራ ሌላው ከቀኝ የመጨረሻው ከጀርባ የሆነው እኔን መሃል አስገብተው ከሁሉም ማቅጣጫ አጥረውኝ አብረውኝ ስወድቅ ይወድቃሉ ስነሳ ይነሳሉ ስሮጥ ይሮጣሉ በሆዴ ስሳብ አብረውኝ በሆዳቸው ይሳባሉ። እስከ መጨረሻው በገዛ ገላቸው ሊከላከሉኝ ቆርጠው የተነሱ ምርጥ የኢትዮጵያ የቁርጥ ቀን ልጆች ለሰከንድ እንኳ ካጠገቤ ሳይርቁ ይከተሉኛል ይጠብቁኛል። እድለኞች ነን የትግራይ ሽፍቶች እንዲህ ጠንካራ የጣሊያን ጦር በሰፈረበት የተራራው አቅጣጫ ለማምለጥ ይሞክራሉ ብለው ስላላሰቡ ይህንን የተራራውን ጀርባ የሚጠብቁት ሽፍቶች ኃይል በጣም ደካማ ነበር። እንዲህ ስንወድቅ ስንነሳ በሆዳችን ስንሳብ ስንጎተት እንደገና ተነስተን አጎንብሰን ስንሮጥ ምን ያህል ጊዜ እንዳለፈ እንኳ ልብ አላልንም። አንድ ሰዓት ሁለት ሰዓት ሶስት ሰዓት አላውቅም ስለ ጊዜ ማሰብ አቁሜያለሁ። ቢሆንም ብዙ ርቀን እንደሄድ እገምታለሁ ወይም ደግሞ አሁን ከጀርባችን የምንሰማው የተኩስ ድምፅ ረቅ እያለ ሄዷል። ብዙም ሳይቆይ ይሄ ተኩስ ድምፅ ጠንከር ብሎ መሰማት ጀመረ። አዎ ጣሊያኖች በዚህ ሌሊት የጥቃት ዘመቻ ከፈቱብን ብለው ባሰቡት የኢትዮጵያ ጦር ላይ መልሶ የማጥቃት ዘመቻ ከፈቱበት። እንዲህ አይነት ሁኔታ ጣሊያኖች ባለማወቅ የራሳቸውን አጋሮች የትግራይ ሽፍቶችን በመድፍና በመትረየስ ደበደቧቸው። ሌሊቱን ሙሉ በየጥሻው በዚያ ድቅድቅ ጨለማ እንጨቱ እሾሁ ቆንጥሮ ስለታማው ሾፌ ድንጋይ ሳይቀር ሰውነታችንን እየቀደደ ስጋችንን እየቦጨቀው ብዙ ወጥመድ የበዛባቸው ሰርጦችን ወርደንና ወተን ገደል እየቧጠጥን መገስገሳችንን ቀጠል። በዚህ መልኩ የተራራውን ጫፍ ለቀን ወርደን ከዚያ ተራራ ተጎራባች ከሆነ ሌላ ተራራ ወገብ ላይ ወተን አሁንም ተራራውን ለመውጣት እየቧጠጥን ነው። አሁንም ከርቀት የጣሊያን መድፍና መትረየሶች ሲያጓሩ ይሰሙ ነበር። አልፎ አልፎም ከኛው ወገን ከቀዳሚው ጦራችን አንድ ወይም ሁለት ጥይቶች ሲጮሁ ይሰማል። ይህም የኛ ወታደሮች የሚጠረጠር ነገር ከፊት ለፊታቸው ሲደነቀር የሚተኩሱት ነበር። በዚህ መልኩ ሌሊቱን ስንፈረጥጥ አድረን አሁን መንጋት ጀመረ። በዚህ ጊዜ ከፊት ለፊታችን ሰው የማይኖርባቸው ወና ጎጆዎች አገኘን። ጎጆዎቹን እንዳለፍ የጊባ ወንዝ ፍትሽዋሽዋ ሰማንና ድምፁን ወደ ሰማንበት አቅጣጫ ገሰገስ። ከጊባ ወንዝ ዳርቻ ስንደርስ ቀዳሚው ጦራችን ቀድሞ ኖርሶ ኖሮ በታላቅ ደስታ ተቀበለን። በዙም ሳይቆይ ሌሎች በቡድን ይሆኑ ደረሱ። ሁለት ወታደሮች ብቻ በቀጠሮ ቦታ መድረስ ሳይቻላቸው ቀረ። በዚህ የሌሊት ፍርጠታችን ሁለት ምርጥ ወታደሮቻችንን አጣን። ምንም እንኳን ሁለት ወታደሮቻችን ከተከበብንበት የተራራ ጫፍና ከከበበን 10 እጥፍ ጦር ጋር ለማምለጥ ባደረግነው ጀግንነት የተሞላበት ጀብድ መስዋዕትነት ቢከፍሉም መስዋዕቱ ከባድ አልነበረም ማለት ይቻላል። ወዲያው ጊዜ ሳናጠፋ አጭር ምክር አደረግን። የደከመው ሰው አለ? ስል በወታደሮቼ መሃል ቆሜ ጠየቅኩ። እኔ ራሴ ከዚህ አስቸጋሪና ረጅም ረፍት የለሽ ሩጫ በኋላ ከሚቻለኝ በላይ እጅጉን በጣም ደክሞኛል። ቢሆንም አሁን ምንም ጊዜ ማጥፋት እንደሌለብን ተረድቼ ነበር። ቢያንስ ለተወሰነ ጊዜ ለአንዲት ወይም ለግማሽ ሰዓት ጋደም ብል ምንኛ ደስ ባለኝ። ግን ፈጥነን ወደፊት መግፋት አለብን። ወደ ራስ ካሳ። አዎ፣ በፍጥነት ተጉዘን ከራስ ካሳ የጦር ሰፈር በመድረስ ለራስ ካሳ ምን አይነት ትልቅ አደጋ ወደ አብያዲ እያመራ እንደሆነ ማሳወቅ አለብን። ከፍተኛና በጣም አደገኛ የጣሊያን ጦር ወደ አብያዲ ጓሮ በመግባት ላይ መሆኑን ለራስ ካሳ መናገርና ማስጠንቀቅ አለብን። ከኛ መካከል የደከመው ማን ነው? በድጋሚ ጠየቁ። ማንም ሲሉ ወታደሮቻችን ባንድነት መለሱ። ሳይደክማቸው ቀርቶ ሳይሆን ያለንበት ሁኔታን ጠንቅቀው ተረድተውታል። በቃ በጉዟችን ቀጥለን ያለምንም ረፍት አብያዲ ለመድረስ እንሞክራለን። በዚህ መልኩ ከገሰገስ ነገ ጠዋት ረፋዱ ላይ ከራስ ካሳ ጦር ሰፈር መድረስ ይቻለናል አልኩ። ሁሉም ያላንዳች ቅዋሜና ማንገራገር ተስማሙ እና ወዲያው ጉዟችንን ቀጠል። የጉዟችን መስመር ትንሽ ቀልበስ አድርገን እንዲህ እሾህና ቆንጥር ከበዛበት ጫካ ውስጥ ወጥተን የጊዛን ወንዝ ዳርቻ ተከትለን መጓዝ ስንጀምር፣ ጠንቃቆች መሆን አለብን ጎበዝ ከማለቴ ካፌ ቀበል አድርገው ልክ ነህ ጌታው መጠንቀቅ አለብን አሉና ባለምባራስ ኪዳነ ማርያም ጠንከር ያሉ ወታደሮችን መርጠው እንደ ቀዳሚና ቀኝ ጦር ወደፊት ላኳቸው። በዚህ መልኩ ገና 20 ደቂቃ እንኳን ሳንጓዝ የቀዳሚው ጦራችን አከታትሎ ሁለት ጥይት ተኮሰ። ወዲያው ባለምባራስ ደግሞ ሽፍታ የት አባቱንስና እያሉ ሲራገሙ ሰማናቸው። ሽፍቶቹ በጣም ጥቂት ስለነበሩና የኛንም ብዛት ሲገነዘቡ በፍጥነት መንገድ ለቀውልን ሸሹ። የጊባን ወንዝ ዳርቻ እንደገና ለቀን ከፊታችን የሚሄደው ቀዳሚ ጦር በሚቀድልን መንገድ እየተሽለኮለክን ስንጓዙለን ከቀትር በኋላ ተመልሰን ከጊባ ወንዝ ዳርቻ ደረስን። አሁን ከወንዙ ዳርቻ ወደ ታች ወርደን ከጊባ ወንዝ ውስጥ ገባን። ቀዝቃዛ ውሃ እስከ ጉልበታችን ድረስ ውጧል። በውሃው እየተንቦራጨቅ ጉዟችንን ቀጠል። እንደገና ከውሃው ወጥተን የወንዙን ዳርቻ ይዘን ስንጓዝ ሶስት የጣሊያን አውሮፕላኖች መጥተው ጥቂት ሲዞሩ ከቆዩ በኋላ ተመልሰው ሄዱ። ግን ብዙም ሳይቆይ ተመልሰው መጡ። አብራሪዎቹ በትክክል አይተውናል። እናም አውሮፕላኖቻቸውን በጣም ዝቅ አድርገው በማብረር እየዞሩ በአውሮፕላኖች ውስጥ በተጠመዱ መትረየሶች ይደበድቡን ጀመር። ይህ የመትረየስ ድብደባም አልበቃ ብሏቸው በትናንሽ ቦምቦች ሳይቀር ወገሩን ደበደቡን። እነዚህ ከሰማይ ላይ የሚወረወሩ ቦምቦች መሬት ደርሰው ሲፈነዱ የሚያስነሱት አቧራ አፍኖ ሊገደን ከመድረሱም በላይ ከአንድ እርምጃ በላይ ማየት አላስቻለንም ነበር። እናም ሁላችንም ምንም መከላከያ ከሌለው ሜዳ ላይ ተኝተን የሚሆነውን እንጠብቃለን። እንዲሁ ሳስበው እኔም እንደ ኢትዮጵያውያን ሁሉ ፋታሊስት ሆኛለሁ። አሁን የጠላት የቆርቆሮ አሞራዎች ስራቸውን ጨረሱ መሰለኝ ሜዳ ላይ ተኝተን አቧራ እንደለበስ ጥለውን ወደ ሰፈራቸው ወደ መቀሌ በረሩ። በእውነቱ የአውሮፕላኖቹ አብራሪዎችም ሆኑ መትረየስ ተኳሾቹ መጥፎና የማይረቡ ተኳሾች መሆን አለባቸው። ምክንያቱም በዚህ ተኩሳቸውና የቦምብ ጭብኛቸው ሁለት ወታደሮቻችን ብቻ ነበሩ ቀደል ባለ ሁኔታ የቆሰሉት ወታደሮች ቆስላቸው ይሄን ያህል ከባድ ሆኖ መንገድ የሚያሰናክላቸው ስላልነበር ቆስሎቻቸውን በሸማራፊ እንደነገሩ አስራንላቸው በጉዟችን ቀጠል። በዚህ ሁኔታ ነፍሳችን ልትወጣ እስክትቀረብ ድረስ ድክም ብለን የገዛ ሬሳችንን እየጎተት ኪዳነ ምህረቱ ደረሰ። ኪዳነ ምህረቱ ካልሞቱት ሬሳዎች ዋሻ ቀበሌ እዚህ ሽፍቶች ደፍረው ድርሽ አይሉም በሽታ ይፈራሉ። ጥቅጥቅ ካለው የኪዳነ ምህረቱ ጫካ ወጥተን ወደ ግረረጉ ሳንጠጋ በደረቁ መሬት ላይ ተኛን። ምንም የምንለብሰው ብርድ ልብስም ሆነ ሸማ የለንም። ልብሶቻችንንም አጋምና ቀጋው እየቦጨቀ አስቀርቶት በላያችን ላይ የቀረው ጨርቅ ምን ተፍረታችንን ይሸፍን እንደው እንጂ እርቃናችንን ነን ማለት ይቻላል። ደክመናልና ሜዳው ላይ ዝም ብለን እንደ ከብቶች ተጋደምን። ከረግረጉ መሬት ላይ ቀዝቀዝ ያለ አየር ይነፍሳል። ይህ ነው የሚባል ቢምቢም ሆነ የወባ ትንኞች መከላከያ መረብ ቀርቶ ፊታችንን የምንሸፍንበት ጨርቅ ሳይኖረን እንዲሁ እርቃናችንን በሜዳው ላይ ተዘረጋን። በአጭር ጊዜ ውስጥ በወባ ትንኞች መላ ሰውነታችንን ብንነደፍም ህመሙ ሳይሰማን እንቅልፍ ጭልጥ አርጎ ወሰደን። እኛ እንዲህ ድክም ብሎን ስንተኛ በአየሩ ላይ በመቶ ሚሊዮኖች የሚቆጠሩ ትንኞች ክንፍ ይርገበገባል። ከእኛ ትንሽ ራቅ ብሎ የሚያስካኩ ደስተኛ ጅቦች ጩኸት እንኳ ሳይቀሰቀሰን ለረጅም ሰዓት ተኛን። እኔንማ እንኳን የእነዚህ ጭቦች ጩኸት ቀርቶ ለአጭር ጊዜ ከሽፍቶች ጋር ተደርጎ የነበረው የተኩስ ልውውጥ እንኳ አልቀሰቀሰኝም ነበር። ከሀያ ሰዓታት በላይ ያለምንም እረፍት ተጉዘን ስለነበር እንዲያውም ሮጠን ማለቱ ይሻላል እንዲህ እንደ ሬሳ መተኛታችን አይፈረድብንም አያሳማንም። ከአብያዲ ከወጣው ከአምስት ቀን በኋላ የካቲት 13 ቀን ማለዳ ወደ ራስ ካሳ የጦር ሰፈር አብያዲ ተመልሼ ገባው። ራስ ካሳ እጅጉን በጣም ተገርመው በታላቅ ደስታ ተቀበሉኝ። ያስገረማቸው መመለሴ ሳይሆን ምንም ሳልሆን በጤና መመለሴ ነበር። ከአብያዲ በደከመች በቅሎ ወጥቼ ከአምስት ቀን በኋላ የለበስኩት ልብስ በራሴ ላይ አልቆ ጠንካራው የቱሪስት የተራራ ጫማዬ እንኳ የት ተቆራርጦ እንደወደቀ ሳላውቅ ባዶ እግሬን በእግሬ እየተጓዝኩ መላ ሰውነቴ በደም ተጨማልቆ ወደ አብያዲ ተመለስኩ። ሁሌም ደግነት የማይለያቸውና ሰውን ማበረታታት የሚያውቁበት ሽማግሌው ራስ ካሳ "ሃይ ፈረንጅ፣ እንዲያው ምክሬን አልሰማ ብለህ?" ብለው ስቀው ተቀበሉኝ። ከዚያም "አይዞህ፣ ምንም አይደል፣ አታስብ፣ ዋናው ጤናና በህይወት መኖርህ ነው" ብለው ካበረታቱኝ በኋላ ወደ ደጃዝማች አበራ ሰፈር ወርጄ እንዳርፍ ላኩኝ። ወዲያው አጋፋሪያቸውን ጠርተው የሚያስፈልገኝን ነገር ሁሉ ባስቸኳይ እንዲያሟላ አዘዙት። ለኔም የግላቸውን አንድ ብርድ ልብስና ከፈረሶቻቸው መካከል አንዱን ቆንጆና ጠንካራ ሰንጋ ፈረስ መርጠው ሸለሙኝ። ምዕራፍ 30 የራስ ሙሉጌታ ሞት። ከመቀሌ በስተደቡብ ምዕራብ በኩል ለማንምና ለምንም እንደማይበገር እየተናገረ 2756 ሜትር ቁመቱ ላይ የተፈጠሩ ድንኖቹንና ቋጥኞቹን ደራርቦ ለብሶ ያምባራዶም ተራራ ተቆፍሷል። ከዚህ አይበገሬ ተራራ ጫፍ እስከ ግሮቹ ድረስ ኢትዮጵያ የጦር ሚኒስትር የራስ ሙልጌታ ወታደሮች የተፈጠሩ ዋሻዎችን ቤቴ ብለው እንጋዩን ትራሴ ብለው መሽገዋል። ከከቲቶር መጀመሪያ ጀምሮ ኢጣሊያን አውሮፕላኖች ያለማቋረጥ ከጧት እስከ ማታ ራስ ሙልጌታን ከመቶ ሺህ በላይ ከሚቆጠሩ ሰራዊታቸው ጋር ይደበድባሉ። እነዚህ የራስ ሙልጌታ ወታደሮች ከጧት ጀምረው ጀምበር እስክትጠልቅ ድረስ በዋሻዎች ውስጥ ተጨናንቀው ይውሉ ነበር። ራስ ሙልጌታ ማርሻል ባዶሪዮ በታንኮችና በመድፎች መተክ በአውሮፕላኖች ድብደባ ጦራቸውን ፋታ ሊነሳባቸው ማሰቡን ዘንግተውታል። ይህ የማርሻል ባዶሪዮ የጦርነት ስልት የራስ ሙልጌታ ጦር ሞራሉ ላሽቆ ወኔው ሲሰበር አምባራዶምን ለመያዝ ለሚጠባበቀው ሰራዊቱ በር ከፋችና መንገድ ጠራጊ ነበር። ምንም እንኳን የራስ ሙልጌታ ሰዎች በተከታታይ የማርሻል ባዶሊዮን ሰራዊት እንቅስቃሴ የሚጠቁሙ መረጃዎች በተደጋጋሚ ቢያቀርቡም እነዚህ ባላገሮች ሰብስበው የሚያመጧቸው መረጃዎች የተቆራረጡና ዝብርቅርቃቸው የወጣ ትርጉም የማይሰጡ ስለነበሩ ራስ ሙልጌታ ስለ ማርሻል ባዶሊዮ ሰራዊት እንቅስቃሴ ምንም አይነት ግምት አልነበራቸውም ማለት ይቻላል። ራስ ሙልጌታ ከነሰራዊታቸው ቀኑን በዋሻ ውስጥ ሲያሳልፉ ማርሻል ባዶሊዮ የተንቤን ሽንፈቱ እንዳይደገምበት በጥንቃቄ የጦር ስልቱን ነድፎና ሰራዊቱን አደራጅቶ አምባራዶምን ለመያዝ በተጠንቀቅ ቆሞ ነበር። አንደኛውንና ሁለተኛውን ክፍለ ጦሩን ከበርካታ ብረት ለበስ ተሽከርካሪዎችና ከባድ መሳሪያዎች ጋር 40 ሻለቃ ጦርና 170 መድፎች ጋር በመቀሌ በተጠንቀቀ አቁሞ ጠቅላላውን የኤርትራ ተወላጆችን ሰራዊት ከ30 ሻለቃ ጦርና 76 መድፎች ጋር ወደ ተምቤን ልኮ አደራጅቷል። ገና አሁን ከጣሊያን ወደ አፍሪካ የገባውን ትኩሱን ጦሩን 44 ሻለቃ ጦር ከ173 መድፎች ጋር አክሎበት አራተኛውን ክፍለ ጦር ወስዶ በስተ ምዕራብ በሱዳን ድንበር በኩል አቆመው። ከዚህ ሁሉ ፍጹም ጥንቃቄ ከተሞላበት የማርሻል ባዶሊዮ ዝግጅት በኋላ መደራጃ ቀርቶ ደጅ መውጫ ካልነበረው የራስ ሙልጌታ ጦር ጋር አምባራዶምን ለመያዝ በቀኝ ገዢዎች ታሪክ ተወዳዳሪ የሌለው ከፍተኛ የሞት ሽረት ውጊያ ተካሄደ። የካቲት 2 ቀን 1928 ዓ.ም ንጋት ላይ ጨለማንና የጧቱን ጉምጥላ በማድረግ እጅጉን በከባዱ የተጠናከሩት ሁለቱ የጣሊያን ክፍለ ጦሮች 3 ዲቪዥን ሙሉ የጣሊያን ወታደሮች ከሁለት ሻለቃ በላይ የኤርትራ ተወላጆችና በሁለት ሜካናይዝድ መድፈኛ ብርጌዶች እየተረዳ ከመቀሌ ተነስቶ ወደ አምባራዶም ተራራ ድምጹን አጥፍቶ ተጠጋ። የሚቀጥሉት ሁለት ቀናት ውስጥ ይሄ ዘመናዊና በጣም ጠንካራ ጦር አምባራዶምን ከበባት። ደፋሮቹና ጀግኖቹ ቀዳሚዎቹ የራስ ሙልጌታ ወታደሮች በሽሞቻቸው እየተመሩ ወደፊት በመክፋት ላይ ያለውን የጠላት ጦር ለመግታት ቢጥሩም ሊያቆሙት አልቻሉም። ከሚቻለው በላይ ሆነባቸው። አንዳንድ ቆራጥና ጀግና ሹሞች ከጥቂት ወታደሮቻቸው ጋር የዘመናዊውን የጣሊያን ወታደሮች ደካማ ጎን እየፈለጉ ወገቡን እየሰበሩ ወደ መሃል መግባት ቢቻላቸውም ከኋላ እሳት የሚተፉት መድፎችና መትረየሶች አላነቃንቅ አሏቸው። እንዲህም ሆኖ ጀግኖቹ ቀዳሚዎቹ የራስ ሙልጌታ ወታደሮች በመጀመሪያው ቆንጠሩነት በዘመናዊው የጠላት ጦር ላይ ከፍተኛ ጉዳት አደረሱ። ከአንድ ቀን እረፍት በኋላ ማርሻል ባዶሊዮ እረፍቱን በመጠቀም መጀመሪያው ቀን ጦርነት ከባድ ጉዳት የደረሰበትን ጦሩን እንደገና አሰባስቦ የካቲት 7 ቀን ማለዳው ላይ አምባራዶምን ለመያዝ በሁሉም አቅጣጫ የማጥቃት ውጊያ ከፈተ። ምንም እንኳን ጣሊያኖች በቁጥርም ሆነ በመሳሪያ ጥራት ኢትዮጵያውያንን ቢበልጡም በተለይ ሁለቱ ጦሮች የታጠቁትን መሳሪያ ማወዳደር ባይቻልም ጀግኖቹ ምርጥ ኢትዮጵያ የቁርጥ ቀን ልጆች ያላንዳች ፍርሃት በታላቅ ጀግንነት የጠላትን ጦር ወጥረው ሲያርበደብዱት ዋሉ። በተለያዩ የጦር አውድማዎች ወንድ ለወንድ የጨበጣ ውጊያዎች ተካሄዱ። በዚህ የጨበጣ ውጊያ ሁሌም ጀግኖቹ የራስ ሙሉጌታ ወታደሮች ይረቱ ነበር። የጠላትን አንገት በጎራዴያቸው ሲቀሉት ወደር አልነበራቸውም። ከእንዲህ አይነት ፍጹም ጀግንነት ከተሞላበትና ናላ ከሚያዞር ውጊያ በኋላ ለአጭር ጊዜም ቢሆን ጣሊያኖች ማፈግፈግ ጀመሩ። ውዶቹ የራስ ሙሉጌታ ወታደሮች ሽሽት የጀመረውን የማርሻል ባዶሊዮ ወታደር እያባረሩ ቂጡን በጦር ወጉት። ይህንን ሁኔታ ቀድሞ የገመተው ማርሻል ባዶሊዮ የሚሸሸውን ወታደሩን ቀድሞ ባዘጋጀው የደጀን ጦሩ ተካው። ድካም የማያውቁት እስከ መጨረሻው ደቂቃ ድረስ ሽንፈትን የማይቀበሉት የራስ ሙሉጌታ ወታደሮች ምርጦቹ የኢትዮጵያ ልጆች በውጊያ በጦርነቱ አውድማ እስከ ምሽቱ ድረስ ቆዩ። ከረፋዱ ጀምሮ ቀኑን ሙሉ ከሰማይ እንደ ናሴ ዝናብ ቦምብ ሲወርድበት በምድር የመድፍና የመትረየስ ጥይት ሲቀጠቅጠው ለዋለውና ለመሸው ጦራቸው ራስ ሙሉጌታ ምሽቱ ላይ ጦሩ አምባራዶምን ለቆ እንዲወጣ ትዕዛዝ ሰጡ። ራሳቸው ራስ ሙሉጌታ የሚመሩት ጦር እንደዚያ ደክሞ እኩለ ሌሊት ግድም ላይ በደቡብ በኩል የጣሊያንን ጦር ወገብ ሰብሮ በር በማስከፈት ከተከበበበት አምልጦ ወደ አምባላጌ ወረደ። ማርሻል ባዶሊዮ በአምባራዶሙ ጦርነት ከ15,000 ወታደሮች በላይ አጣ። የራስ ሙሉጌታም ጉዳት እንደ ማርሻል ባዶሊዮ ባይሆንም በአምባራዶም ከ12,000 እስከ 20,000 የሚደርሱ ውድ ኢትዮጵያውያን ጀግኖች የህይወት መስዋዕትነት ከፍለዋል። በዚያው ቀን ምሽት ማርሻል ባዶሊዮ ለአየር ኃይሉ አዛዥ ባስተላለፈው ትዕዛዝ ሰብሮ የወጣውንና ወደ አምባላጌ በማምራት ላይ ያለውን የራስ ሙሉጌታን ጦር እየተከታተለ ያለምንም ምህረት በቦምብ እንዲደበድብ ጥብቅ ትዕዛዝ ሰጠ። የሚሸሹትን የራስ ሙሉጌታን ወታደሮች በማርሻል ባዶሊዮ ልዩ ትዕዛዝ በሚፈነጣጠሩ እሳት በሚተፉና በጭስ መርዝ ቦምቦች ሳይቀር እየተከታተሉ ደበደቡት። እንዲህ አይነቱን አላ የሚያዞር አድካሚ ጦርነት በኋላ አበሳቸውን ሲያዩ የዋሉና በድካም ሰውነታቸው የዛለው የራስ ሙሉጌታ ወታደሮች አምባራዶምን ለቀው በሁለት መንገድ ወጡ። የመጀመሪያው በራሳቸው በራስ ሙሉጌታ የሚመራው ቡድን በስተደቡብ በኩል ሰብሮ ከወጣ በኋላ ወደ አምባላጌ አመራ። ሁለተኛው ቡድን ደግሞ በዚያው ትይዩ በከፍተኛ ተጋድሎ የጣሊያንን ሰራዊት ወገብ ሰብሮ ከወጣ በኋላ የጠላትን አንደኛ ክፍለ ጦር በጀርባው አዝሎ ወደ ሰቆጣ የሚወስደውን መንገድ ይዞ ሄደ። በሁለቱም አቅጣጫ በመሸሽ ላይ ላለው የራስ ሙሉጌታ ጦር የኋላ ደጀን ሆኖ ሽፋን የሚሰጠው ጦር በጥሩ ሁኔታ አንደኛውን የጠላት ክፍለ ጦር ወጥሮ በመያዝ አላነቃንቅም ቢለውም በሰማይ እየበረሩ ፈጣሪን እንኳ ሳይፈሩ የቦምብና የጢስ መርዝ ከሚያወርዱበት ለመከላከል ግን ፈጽሞ አልተቻለውም ነበር። ቢያንስ ከነዚህ አውሮፕላኖች ለመትረፍ የነበረው ብቸኛ አማራጭ በጋራ ተሰልፎ ጠላትን መግጠሙን ጥሎ በፍጥነት ተበታትኖ ወደ ጫካው ወደ ዱር ውስጥ መግባት ብቻ ነበር። ይህ ደግሞ ለበለጠ መጥፎ አውሬ ጠላት አሳልፎ ሰጣቸው። የራስ ሙሉጌታ ወታደሮች የጣሊያን አውሮፕላኖች እንደ ዶፍ ከሚያወርዱባቸው ቦምቦችና የጢስ መርዞች ለማምለጥ በቻሉት ፍጥነት በየጫካውና በየጥሻው እየገቡ ሲበተኑ ቀድሞ መሽጎ ይጠብቃቸው የነበረው የራያና ዘቦ አረመኔ ሽፍታ ለጣሊያን መሳሪያ እያለመ ለቀማቸው። ገና ጦርነቱ ከመጀመሩ በፊት ጣሊያኖች በወኪሎቻቸው አማካይነት ሰርጎ ገቦችን እየላኩ የራያና ዘቦን ሰዎች ገንዘብ እየሰጡና ዘመናዊ መሳሪያ እያስተጣቁ በገዛ ወንድሞቻቸው ላይ እንዲዘምቱ አደረጓቸው። እነዚህ የራያና ዘቦ ከሃዲ ሽፍቶች ጦርነቱ በተጀመረ ሰሞን ጀምሮ ከመሃል አገር ተነስተው ወደ ጦር ሜዳ የሚገሰግሰውን የኢትዮጵያ ጦር አስፋቻ ቦታ እየተጠበቁ ዘረፉት ገደሉት። ነው ዛሬ ከስድስት ወር በላይ በሰሜን ኢትዮጵያ ፍዳውን ሳይኖሮ በትናንቱ ጦርነት ተሸንፎ በመሸሽታ ያለውንና ነፍሱ እስክትወጣ የደከመውን የራስ ሙልጌታን ሰራዊት እንዲህ ተበትኖ አገኙት። በጥይት ኢላማቸው ያልገባላቸውን ደግሞት በየታፉ ጥላ ስር ያረፈውን በእንቅልፍ ጦት ሲሰቃይ ሰንብቶ ለአፍታ ጋደም ያለውን ሰራዊት ድምጻቸውን አጥፍተው እየተጠጉ በጩቤ ከኋላው እየወጉ ገለው የመጨረሻ ንብረቱን ዘረፉት። ሽማግሌው የጦር ሚኒስትር ራስ ሙልጌታ ከልጃቸው ጋርና በመቶዎች ከሚቆጠሩ የመጨረሻዎቹ ታማኝ ወታደሮቻቸው ጋር አምባላጌ በሰላም ደረሱ። የአይን ምስክሮች እንደተናገሩት ራስ ሙልጌታ በዚህ ጦርነት እንደማንም ታራ ባላገር ወታደር ሁሉ በታላቅ ጀግንነት በግንባር ከነልጃቸው በጦርነቱ ተሳትፈዋል። ራስ ሙልጌታ ከኋላ እንደ ጥላ እየተከተለ ከሚያድናቸው አንደኛ ክፍለ ጦር ከሰማይ ላይ ሆኖ እያንዣበበ እንደ መርፌ ከሚፈልጋቸው አውሮፕላን ሁሉ አምልጠው ያሸንገን ሃይቅ በመሻገር ላይ እንዳሉ እድል ፊቷን አዞረችባቸው። ይህንን ሁሉ መከራና ፍዳ ተወጥተው ሰራዊታቸውን በታላቅ ጀግንነት መርተው በግንባር ከጠላት ጋር ተፋጠው እንዳልተዋጉ ሁሉ ያሸንጌ ሃይቅ አትሻገረኝም አለች። የፈረንሳይ አገር የወታደራዊ ትምህርቱን አቋርጦ በመጣው ልጃቸው ታጅበው ያሸንጌን ሃይቅ በፈረሳቸው ላይ ተቀምጠው በመሻገር ላይ እንዳሉ ታለመው በተተኮሱ ሁለት የራያና ዘቦ ሽፍቶች ጥይት ተመተው ወደቁ። ከፊት ለፊቱ ከፈረሳቸው ላይ ዘንበል እያሉ የወደቁትን አባቱን ለመርዳት ከፈረሱ ላይ ዘሎ በመውረድ አባቱን ለመደገፍ ጎንበስ ያለውንም ልጃቸውን ታለመው ተደጋግመው የተተኮሱ ጥይቶች በአባቱ ሬሳ ላይ ጣሉት። እድለቢሱ የጦር ሚኒስትር ራስ ሙልጌታ ያሸንጌን ሃይቅ ለመሻገር ሲሞክሩ ቀድሞ መሽጎ ይጠብቃቸው የነበረው የራያና አዘቦ ጦር ወደ 15000 ገደማ ይደርስ እንደነበርና በጣሊያኖች መሳሪያ ጥሩ ሆኖ ታጥቆና ተዘጋጅቶ እንደነበር በኋላ ያይን ምስክሮች ተናግረዋል። ሆነም ቀረ እዚህ አስከፊ ጦርነት የተረፉት ወታደሮቻቸው ራስ ሙልጌታን ለመርዳት ከኮረም ተነስቶ ከነበረው ከራስ ጌታቸው ጦር ጋር ከተወሰኑ ቀኖች በኋላ ተቀላቀሉ። ከዚያ ሁሉ በኋላ አንደኛው የጣሊያን ክፍለ ጦር ያለ ብዙ ችግር የካቲት 21 ቀን ባንዲራውን ባምባላጌ ተከለ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ